የዜና መጽሔት
የመካከለኛው ምስራቅ ጦርነትና በሂደት የሚያስከትለው ጫና የመጀመሪያው የዜና መጽሔታችን ነው። ወደብ ተከራይታና ነዳጅ ከዓለም ገበያ ገዝታ የምታስገባው ኢትዮጵያ በአሜሪካ እስራኤል ኢራን ጦርነት ምክንያት በቀጣይ ኢኮኖሚዋ በብርቱ ሊፈተን እንደሚችል በነዳጅ ማቅረብ ዘርፍ የተሰማሩ ሰው ስጋታቸውን ገለጹ። ጦርነቱ የዓለም የንግድ ስርዓትን አዛብቷል ያሉ አንድ የዓለም አቀፍ ሕግና የዲፕሎማሲ ጉዳዮች ተንታኝ ደግሞ ጦርነቱ ቢቋጭ እንኳ ውጤቱ የሚያስከትለው ጉዳት ለረጅም ጊዜ የሚቆይ ነው ብለዋል። በተለይ እንደ ኢትዮጵያ ላሉ የአፍሪካ ቀንድ አካባቢ ሀገራት ሊኖር በሚችል የማዳበሪያና የምርጥ ዘር አቅርቦት እጥረት በቀጣይ የምርት ዘመን ስራቸው ጉልህ ተጽዕኖ ሊያጋረጥባቸው እንደሚችል ባለሙያው ጠቅሰዋል። ዝርዝሩን የአዲስ አበባ ወኪላችን ሰለሞን ሙጬ ልኮልናል።
በዓለም መደበኛ የንግድ እንቅስቃሴና ልውውጥ ላይ ተጨባጭ ጉዳት ለማድረስ ጥቂት ጊዜ ወሰደበት የመካከለኛው ምስራቅ ጦርነት ከተጀመረ 45 ቀናት ሆኖታል። ጦርነቱ እስካሁን ያደረሰውንና ወደፊት የሚኖረውን ዘርፈ ብዙ ጉዳት በሚመለከት አስተያየት የጠየቅናቸው የዲፕሎማሲና የዓለም አቀፍ ግንኙነት ተንታኝ በጥቅል አገላለጽ የዓለም ንግድ ስርዓትን አዛብቷል ብለዋል።
በአንድ ወይም በሌላ መልኩ ጦርነቱ እየተካሄደባቸው ያሉ ሀገራት ብቻ አይደለም ግን ለአደጋ የተጋለጡት። ወሳኝ የምንለው ሪሶርስ አንደኛው የነዳጅ ዘይት ነው። ትልቅ መናጋት ተፈጥሮበታል። የሆርሙዝ ሰርጥ መዘጋቱ ለዕቃ አመላላሽ መርከቦች የሚሰጠውን የዓለም አቀፍ ኢንሹራንስ ስርዓትም ችግር ውስጥ ስለከተተው አብዛኛዎቹ ኢንሹረሮቹ ዋስትና ሰጪ ተቋማት የጦርነት ቀጠና ነው ብለው በማሰባቸው ኮንትራታቸውን ካንስል አድርገዋል። ዜን እንግዲህ የጦርነቱን ኢኮኖሚያዊ ችግር ገና ብልጭታውን ነው እያየን ያለ ነው ማለት ነው።
ጦርነቱ ከመጀመሩ በፊት ጅቡቲ ነዳጅ ለማምጣት ከኢትዮጵያ የሄዱና በዚያው ከቆሙ እስከ ሁለት ወራት የሆናቸው ነዳጅ ጫኝ አሽከርካሪዎች መቆማቸው አንድ ችግር ቢሆንም በየዕለቱ ያመላልሱት የነበረው የናፍታ መጠን በከፍተኛ መጠን መቀነስ ሌላኛው ማሳያ ነው። የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር ስራ አስኪያጅ አቶ ሰለሞን ዘውዱ ይህንን ፈታኝ ችግር ለመቅረፍ እንዲቻል በጅቡቲ ከኢትዮጵያ ኤምባሲ ኃላፊዎች ጋር ባለፈው ሳምንት ውይይት መደረጉን ነግረውናል።
በቀን ናፍታ ብቻ እስከ 230ና እስከ 240 መኪና ቦቲ ይጫን ነበረ። አሁን ከ90 በታች 40-50 ደርሷል። እንደውም 200 መኪና ቁጭ ይላል ማለት ነው። በየቀኑ 200 መኪና ሲቀመጥ ያለውን ሰበ ሙቀት እየመጣ ነው። ከዚህ ቀደም ባለ ልምድ እነዚህ ሾፌሮች ሲቆዩ ብዙ ሾፌሮች በሙቀት ምክንያት ሙተውብናል። ሁለተኛ ኢኮኖሚ ደግሞ ምን ይበላሉ? ውሃ የሚገዙት 800-700 ነው፣ 2 ሊትሩን ውሃ። ይህን ችግር ለመቅረፍ እዛ ያለውም የመንግስት አካል ተረድቶታል፣ ኤምባሲውም ተረድቶታል። ስለዚህ ምን እናድርግ በሚለው ውይይት አድርገው ቅድሚያ ከሀገር ውስጥ ከሚመጡት ይልቅ እዛ እንዲሰጡ ውይይት ተደርጎ ደብዳቤም ተጽፏል።
ኢትዮጵያ የነዳጅ ምርት የምታስገባው አሁን የጦርነቱ ቀጥታ የሚሆን ተዘዋዋሪ ጉዳት ሰለባ ከሆኑ ሀገራት ነው። በዓመት ለዚሁ ሸቀጥ መግዣ ከ4 ቢሊዮን ዶላር በላይ ፈሰስም ታደርጋለች። እንዲያም ሆኖ ይህንን ቀውስ ተከትሎ በዘርፉ ሙስናና ሌብነት ተብራክቷል የሚሉት አቶ ሰለሞን የዚህ ድምር ውጤት በቀጣይ የሀገሪቱ ምጣኔ ሀብት ላይ ብርቱ ፈተና መደቀኑ አይቀርም የሚል እምነት አላቸው።
በርካታ አሽከርካሪዎች አሁን እዚህ ሀገር ውስጥ የገቡ አዲስ አበባ ተቀምጠዋል፣ ከስራ ውጭ ሆነዋል ማለት ነው። ታክሲዎች፣ መኪኖ መኖች ምኖች ቆመዋል። ይሄ ማለት ምን ማለት ነው? አሁን በጣም በፍጥነት የምንሰራቸውን የኢኮኖሚ ስራዎቻችን እየቀነሱ ይመጣሉ ማለት ነው። እንኳን ኢትዮጵያ ወደብ ተከራይታ ነዳጅ ገዝታ የምታመጣ ሀገር ሁለቱን የምትሰበው፣ ስለዚህ ኢኮኖሚው ላይ የሚመጣው ችግር በጣም ከፍተኛ ነው። ዛሬ ያየኸው ስለሆነ ማለት ነው። ታክሲ የለም፣ ትራንስፖርት የለም። ስለዚህ ሸቀጦች ይወደዳሉ። ወደ ክፍለ ሀገር ከአዲስ አበባ ወደ ክፍለ ሀገር ከክፍለ ሀገር ወደ አዲስ አበባ የሚመጡ ሸቀጦች ይቆማሉ። የኑሮ ውድነቱ ጫና ይፈጠራል። ስለዚህ ምንድን ነው እንደ እኔ እያንዳንዱ ኢትዮጵያዊ አገር እንደ ሀገር የሚፈጥራት ውጫዊ ችግሮች ሲመጡባት ከመንግስት ጎን ሆኖ የመፍትሄው አካል መሆን አለበት የሚል አመለካከት አለ።
ኢኮኖሚዋ ግብርናን መሰረት ያደረገው ኢትዮጵያ ከነዳጅ ባለፈ የአፈር ማዳበሪያና ምርጥ ዘር ከውጭ ታስገባለች። ይህ ጦርነት ያስከተለው ምስቅልቅል በሀገሪቱ የቀጣይ ምርት ዘመን ስራ ላይ ተጽዕኖ መፍጠሩ እንደማይቀርም ይታመናል። ተስፋ አሳይቶ ያለ ውጤት የቀረው የዩናይትድ ስቴትስና የኢራን ድርድር በሂደት ጦርነቱን የመቋጨት እድል ቢኖረው እንኳን ያስከተለው ውድመት የሚያደርሰው ጉዳት ግን ለረጅም ጊዜ የሚቆይ መሆኑን የዓለም አቀፍ ዲፕሎማሲ ተንታኝ አብራርተዋል።
ጦርነትን ማንም በሆነ ጊዜ ሊጀምረው ይችላል። መቼ እንደሚያበቃ መወሰን የሚችል ግን አካል የለም ነው የሚባለው። ድህረ ጦርነት የኢኮኖሚ ሁኔታው፣ የዓለም አቀፍ ስርዓቱ ሁኔታው በብዙ እንደተናወጠ ችግር ውስጥ እንደገባ ነው የሚቆየው። ብዙዎቻችን እንግዲህ ነዳጅ ላይ ነው ትኩረት እያደረግን ያለ ነው። በተለይ እንደ ኢትዮጵያ ያሉ ሀገራት ደግሞ የዝናብ ወቅታችን እየመጣ ነው እና ክሪቲካል የሆኑ ሪሶርስስ ያስፈልጉናል። ቢያንስ ሁለት ማዳበሪያና የምርጥ ዘር አቅርቦት ምናልባት በሚቀጥሉት ጊዜያትም ችግር ውስጥ ሊቆይ ስለሚችል መጪውን የምርት ዘመናችን ላይም የሚያጠላው ጥላክ ቀላል አይሆንም።
ይህ ጦርነት ያደረሰው የሸቀጦችና የአገልግሎቶች ዋጋ መናር ከወዲሁ ኢትዮጵያ ውስጥ አሳሳቢ በሚባል ሁኔታ እየተስተዋለ ነው። ያለፈው የፋሲካ በዓል ግብይትም ለዚህ ጉልህ ማሳያ ሆኖ ተስተውሏል። ለዲደብሊው ሰለሞን ሙጬ ነኝ ከአዲስ አበባ።
የገቢዎች ሰራተኞች ነን ባሉ አጭበርባሪዎች ሳቢያ በአማራ ክልል የሚገኙ ነጋዴዎች ለንብረት መነጠቅና ለገንዘብ ብክነት እየተዳረጉ መሆኑን አስታወቁ። ግለሰቦቹ የንግዱን ማህበረሰብ ሚስጥራዊ መረጃ እንዴት ሊያገኙ እንደቻሉ ግልጽ ባልሆነበት ሁኔታ የፌዴራልና የክልል ገቢ ሰራተኞች በመምሰል በስልክና በአካል የሚያደርሱት ማጭበርበር በተለያዩ የክልሉ ከተሞች እየጨመረ መምጣቱን የከተሞቹ የገቢዎች የስራ ኃላፊዎች ገልጸዋል። ኢሳያስ ገላው ከወሎ ደሴ ተጨማሪ ዘገባ አለው።
በአማራ ክልል የንግዱን ማህበረሰብ የንግድ እንቅስቃሴ የሚያሳዩ ሰነዶችን በማጥናትና የገቢዎች መስሪያ ቤት ሰራተኞች መሆናቸውን በመግለጽ የሚያጭበረብሩ ሰዎች ቁጥር መበራከት ለንግዱ ማህበረሰብ ፈተና መሆኑ ተነገረ። የደሴ ከተማ ንግድ ምክር ቤት ሰብሳቢ የሆኑት አቶ መሐመድ አሊ በንግዱ ማህበረሰብ ላይ የሚፈጸመው ማጭበርበር እቃ እስከ መውረስም የደረሰ ነው ይላሉ።
የሆነ መኪና መቶ ካርቶን ዘይት ጭኖ ሄደ። ታርጋ የለውም። ልጁ ደነገጠ። ያ ሰውዬ መታወቂያ የኑረው ወደ ገቢዎች ይመልስ፣ ወርሶት ልጁን ወደ ማን ያድርገው? ከነጋዴ ነው የወሰደው። አሁን ከ12 ሰዓት መጥቶ የሚመጣው አንድ ኢንቴሊጀንስና አንድ የገቢዎች ሰራተኛ መታወቂያ ያለውና አንድ ፖሊስ መጥቶ ነው። አስፈላጊ ከሆነ እኮ እኛንም መጥራት አለበት። ግን ምንድን ነው ነጋዴ ነህ ትፈራለህ? ይህን ሁሉ አሳውቀናቸዋል።
ባለፉት 6 ወራቶች የፌዴራል ገቢዎች ሚኒስቴርና የአማራ ክልል ንግድ ቢሮ ሰራተኛ ነን በማለት የሚፈጸሙ ማጭበርበሮች መኖራቸውን የሚናገሩት የኮምቦልቻ ከተማ ገቢዎች መምሪያ ኃላፊ አቶ መሐመድ ሰይድ በዚህ ተግባር የተሰማራ ሰው በቁጥጥር ስር መዋላቸውንም ይናገራሉ።
በርከት ያሉ የደረጃ ለግብር ከፋዮችና የደረጃ ለተዋ ግብር ተሳዮች ይሄ አንተ ቲን ነምበር ነው አለ እያለ ቲን ነምበራቸውን የነገሩ ከፍተኛ የሆነ ማጭበርበር ስራ እየሰሩ ነበር እና አንዱን እንደውም በመረጃና ብሔራዊ ደህንነት ጭምር የሚፈለግ አንድ ሰው አስይዘናል። ባይዘወይ በእኛ ክትትል ማለት ነው፣ እኛ ከተማ ላይ።
በተመሳሳይ በሰሜን ወሎ ወልዲያ ከተማም የፌዴራል ገቢዎች ሚኒስቴር ሰራተኛ መሆናቸውን የገለጹና የንግዱ ማህበረሰብ የተለያዩ የግብር ክፍያዎችን እንሰርዛለን የሚሉ ሰዎችም መኖራቸውን አቶ ሞገስ አስማማው የወልዲያ ከተማ ገቢዎች መምሪያ ኃላፊ ይገልጻሉ።
የፌዴራል ገቢዎች ሚኒስቴር ከወልዲያ ከተማ አስተዳደር ገቢዎች መምሪያ ጋር በጋራ በመሆን በተሰራ የጋራ ኦፕሬሽን የደረጃ ሽግግር ተደርጎ በድርጅታችሁ ላይ ሁለተኛ ከፍተኛ የሆነ የውዝፍ ዕዳ አለባችሁ። ስለዚህ ይህን ዕዳ ለማቃለል ያስችል ዘንድ ወደ ቴሌብር አካውንት ገቢ ያድርጉ ገንዘብ፣ ይህ ችግራችሁ እንዲፈታላችሁ፣ ይህ ካልሆነ ለተጨማሪ ኪሳራ ትዳርጋላችሁ እያሉ በበርካታ ግብር ከፋዮቻችን ስልክ ሲደወል መረጃውም ደርሶናል ማለት ነው።
በደሴ ከተማም በዚሁ ተግባር ላይ የተሰማሩ ህጋዊ ያልሆኑ ሰዎች አሉ የሚሉት የደሴ ከተማ ገቢዎች መምሪያ ኃላፊ አቶ መንግስቱ አበበ ግለሰቦቹ ህጋዊ የብር ማስተላለፊያ መንገዶችን ነው የሚጠቀሙ ሲሉ ይናገራሉ።
ግለሰቦቹ የእኛ ገቢ ተቋም ሰራተኛንን በማለት አካውንት ይሰጣሉ፣ የሆነ ስልክ ቁጥር ይሰጣሉ። በዚህ ስልክ ቁጥር በቴሌብር አስገቡልን ይላሉ። እንደዚህ አይነት አሰራር የኛ የለም። ነገር ግን እነዚህ ግለሰቦቹ ግን ልክ የገቢ ተቋምን አሰራር ያጣቅሳሉ። የገቢ ተቋሙ ሰራተኞችን በማስመሰል ለማጭበርበር የሞከሩበት ሁኔታ ነው ያለው። ጉዳዩ በህግ ይዞ ክትትል እየተደረገ ነው ያለው።
የንግዱ ማህበረሰብን የገቢዎች ሰራተኞች በመምሰል የሚያጭበረብሩ አካላት እውነተኛ ህጋዊ የሆነውን የነጋዴውን የንግድ መረጃ እንዴት ሊያገኙ ይቻሉ? አቶ መንግስቱ አበበ
ግብር ከፋው ሊያገኙ ይችላሉ። በእኛ ተቋም ውስጥ ነው ሊያገኙ ይችላሉ። ከእኛ ጋር ተያይዞ ይሄ ማለት እስከየት ድረስ ነው ግንኙነቱ ምናምን የሚለውን ነገር በምርመራ ላይ ያለ ስለሆነ እሱን የሚሄድበት ሁኔታ ይቀጥላል ማለት ነው።
የወልዲያ ከተማ ገቢዎች መምሪያ ኃላፊ አቶ ሞገስ አስማማው ግን የግብር ከፋይ ነጋዴዎቻቸው መረጃ እንዴት ህገወጥ ድርጊት የሚፈጽሙ ሰዎች እጅ ገባ የሚለው ጥያቄ እንደሆነባቸው ይገልጻሉ።
እኛም ጥያቄ የሆነብን እሱ ነው። እንዴት ከየት ወጥን የሚለው ነገር እኛም በጣም ከሚያሳስበንና ለኛም ግልጽ ያልሆነን እሱ ነው። እሱን የማጣራት ስራ እየሰራን ነው። ምንጩ ከምንድን ነው እንዴት ተከሰተ የሚለውን ነገር ለማጣራት ሙከራ እያደረግን።
በዚህ ዜና ላይ የአማራ ክልል ገቢዎች ቢሮ የስራ ኃላፊዎች ምላሽ እንዲሰጡን ስልክ በመደወልና መልእክት በመላክ ጥረት ብናደርግም ምላሽ አላገኘንም። ለዶቼ ቬለ ዘገባ ኢሳያስ ገላው።
አድማጮች በመከታተል ላይ ያላችሁት ከዶቼ ቬለ ዲደብሊው የሚሰራጨውን የምሽቱን የዜና መጽሔት ነው። ሶስተኛው የዜና መጽሔታችን ወደ ደቡብ ኢትዮጵያ ክልል ይወስድናል። በደቡብ ኢትዮጵያ ክልል የኮንሶ ዞን ነዋሪዎች በተደጋጋሚ በሚከሰተው የኤሌክትሪክ መቆራረጥ ስራችንን ለማከናወን ተቸግረናል ሲሉ ተናገሩ። በዞኑ በህል ወፍጮ፣ በብረታ ብረትና በጸጉር ውበት ስራ የተሰማሩ ነዋሪዎች ለዶቼ ቬለ እንዳሉት በኤሌክትሪክ መቆራረጥ የተነሳ ስራ በማቆባቸው ግብር ለመክፈል፣ የቤት ክራይ ለመሸፈንና ቤተሰቦቻቸውን ለማኖር ተቸግረዋል። የኃይል መቆራረጡ የሚከሰተው በተደጋጋሚ የኤሌክትሪክ ምሰሶዎች በመውደቃቸው መሆኑን የጠቀሰው የኢትዮጵያ ኤሌክትሪክ ኃይል አገልግሎት በአርባ ምንጭ ዲስትሪክት በበኩሉ ችግሩን በዘላቂነት ለመፍታት እየሰራ ይገኛል ብሏል። ሸዋን ግዛው ወጋየው ከሐዋሳ ዝርዝሩ ልኮልናል።
በደቡብ ኢትዮጵያ ክልል በአብዛኞቹ አካባቢዎች የኤሌክትሪክ አገልግሎት መቆራረጥ ቅሬታዎችን መስማት የተለመደ ነው። በክልሉ ኮንሶ ዞን ግን የአገልግሎቱ መስተጓጎል በንጽጽር የከፋ መሆኑን ነዋሪዎች ይናገራሉ። በተለይም በዞኑ ዋና ከተማ ካራት፣ በእህል ወፍጮ ቤት፣ በብረታ ብረትና በጸጉር ውበት ስራ የተሰማሩ ነዋሪዎች ይህን ይላሉ።
በጣም ከባድ ነው። በሰዓት በደቂቃ ይጠፋል። ከመጣት ሰዓት ሳይፈጭ መጥቶ ደግሞ ተመልሶ ይሄዳል። ግማሽ ሰዓት ሳይፈጭ ተመልሶ ይሄዳል። ደግሞ ከመቼው ተሰርቶ እንደሆነ አላውቅም፣ ቶሎ ይመጣል። አንዳንዴ ደግሞ ያው ይታወቃል፣ ፖሎ ወድቋል እዚህ ቦታ ላይ ምናምን። እሷ ሳማኝ ነገር ነው። አንድ ቀንም ሁለት ቀንም ሶስት ቀንም ሊቆይ ይችላል። እንደዚህ አይነት ሁኔታ ነው።
ሁለት ሳምንት ሶስት ሳምንት የሚጠፋበት ሰዓት አለ፣ አይታወቅም። አንዳንዴ አሁን ቀንም ሙሉ ጠፍተዋል። ለሌሊት ሶስት ሰዓት አካባቢ ይመጣል። ለስራ ገብተ አንዳንድ ይቃራ ሶስት ሰዓት ታወጣ አይቃሳ ጨርስ ይጠፋል። እንደዚህ ነው መሆኑ።
አገልግሎቱማ ያው ከባድ ነው በጣም። ማለት እንደምንፈልገው አይነት አይደለም እየበራልን ያለው። እንግዲህ ምንም ማድረግ አንችልም። እግዚአብሔር ብቻ ኮንሶን ያስባት ነው የሚለው ነው ይህንም ማለት ነው።
በኤሌክትሪክ አገልግሎት መቆራረጥ የተነሳ ስራቸውን ለመከወንም ሆነ ቤተሰቦቻቸውን ለማኖር እክል እንደፈጠረባቸው ነዋሪዎቹ ጠቅሰዋል።
ስራችን ላይም ትልቅ ክስተት ነው የፈጠረብን ያለው። ማለት መስራት አንችልም በቃ ከጠፋ ያው ያለው ከስተመር ወደ ቤት ነው የሚሄደው። እንደገና ደግሞ ነገን ሲመጣ እንደሳው ነው እና በዛ ላይ እኔ ብዙ ቤት ክራይ አንዳንዴ መክፈል ማልችልበት ጊዜያቶች አሉ። ቤት ክራይ እንደገና ደግሞ ግብርም እየደረሰ ነው። በቃ በብዙ ነገር ያው ክፍተት አለው። ባይዜ ምንም እየተሰራ አይደለም። ቃል መፍትሄ ይፈልጋል ብለን ነው እንግዲህ እየጠበቅናለን።
እንዶ ስራ ላይ በጣም ይገብዳል። አሁን ለምሳሌ አሁን የሰው ቀብደ ውስጥ አንድ በጊዜ ጨርሳለሁ። አንድ ሁለት ብር አንድ ሁለት ቀን የሚፈጀው ነገር ላይ አለ። በቃ እንትን ያደርጋል፣ ጊዜን ይወስዳል። ሁለት ሳምንት እንደዚህ ሲሄድ እምነትን ያሳጣል።
እንግዲህ ስራ ነው ብለን እዚህ ጋር ጠዋት ምትሄድ እስከ ማታ ድረስ ቁጭ ብለን ጊዜያችንን እናቃጥላለን። በዛ ላይ ጊዜያችንም ይቃጠላል፣ በዛ ላይ ገንዘባችንንም እናጣለን ማለት ነው። ምንም መጠየቅ ያው ቢቻል መብራቱ ቢስተካከልልን ጥሩ ነው።
ዶቼ ቬለ በጉዳዩ ላይ ያነጋገራቸው የኢትዮጵያ ኤሌክትሪክ አገልግሎት የአርባ ምንጭ ቅርንጫፍ የመሰረተ ልማትና አስተዳደር ኃላፊ አቶ ጌታነ ተስፋይም የኃይል መቆራረጡ የሚከሰተው በተደጋጋሚ የኤሌክትሪክ ምሰሶዎች በመውደቃቸው ነው ይላሉ።
ይታወቃል፣ ኮንሶ አካባቢ ከሰብስቴሽኑ ሩቅ ያለ አካባቢ ነው። ጥሩ ቴክኖሎጂ ናቸው ብሎ በተቋማችን ደረጃ ላይ የኮንክሪት ምሰሶች ናቸው ወደ ኮንሶ የተሰሩት። ነገር ግን ከባድ የነበረ ንፋስ ስለነበረ በሆልዴ አካባቢ ላይ ነፋሱ ኮንክሪት ምሰሶን እስከ መስመር ድረስ ደርሶ ነበር። እንዲሁም አዳይ አርቦ የሚሄደው ከደሱና ወደ አለኝ ዞን አካባቢ ላይ ወደ ስድስት ምሰሶ የሚሆን ተሰብሮ ገመዶች ምንት ብለው ስለነበረ እሱን ሪስቶር ለማድረግ በሚፈጅድ ጊዜያቶች ከፍተኛ የነበረ እንትኖች ነበሩና የህብረተሰቡ ቅሬታ ነበር። እንዲሁም ከአካባቢው መንግስትም ጋር ውይይት አድርገን ለነበረው ነገር አሁን ላይ የሪስቶር ተደርጎ ችግሮቻቸውን ለመፍታት ተሞክሯል።
የኮንሶ አካባቢ ኃይል የሚያገኘው ከ90 ኪሎ ሜትር በላይ ከአርባ ምንጭ ተስቦ መሆኑን የጠቀሱት ኃላፊው በቀጣይ የአቅርቦት መስተጓጎሉን በዘላቂነት ለመፍታት በአቅራቢያው የራሱ የኃይል ማከፋፈያ እንዲኖረው የሚያስችል ስራ በመሰራት ላይ ይገኛል ብለዋል።
አሁን ላይ ግን ባለው ደረጃ ላይ ደግሞ ከሌሎቹ እኩል በሆነ ደረጃ ላይ አገልግሎት ያገኙበት በሚችል መልኩ ደግሞ አዲስ ሰብስቴሽን ሲጀመር በእኛ በኩል ሊጠበቅ የሚገባን መስመር ዘርግተን ተዘጋጅተን ቁጭ ብለን ያለ ነው። ፓኬ የኢትዮጵያ ኤሌክትሪክ ኃይል ለመስጠት ሴንተር ስር ነበረ። ነገር ግን ኮንትራቱ ማ ሪማርኩ ስለነበሩበት እሱን ወደ ስራ የሚገባ ከሆነ ሪማርኩን ማስተካከል አይጠበቅብኝም። ኦልሬዲ አክሴፕቲንግ ሌተር ስጡኝ፣ ወርክ አኮምፕሊሽመንት አክሴፕቲንግ ሌተር ስጡኝ የሚጠያቄ ጠይቋቸው፣ እሱ በፍጥነት የሚጨርስበትን ሁኔታ በቅርበት እንዲጨርስ አቅጣጫ እንደተሰጠው ነው የገለጹልን።
ለዶቼ ቬለ ሸዋንግዛው ወጋየው ከሐዋሳ።
ከሰሞኑ በባሌ ሮቤ መናኸሪያ በወጣቶች መንጋ ሲደበደቡ በማህበራዊ መገናኛ ዘዴ ምስላቸው ተለቆ የታዩት ጡረተኛ አባት ሁኔታ በርካቶችን አሳዝኗል። ማህበረሰቡን እጅግ ያስቆጣው ተግባርን ፈጽመዋል በሚል የተጠረጠሩት ወጣቶች በሙሉ ሮቤ ከተማ ፖሊስ በቁጥጥር ስር መዋላቸው ተነግሯል። የአዲስ አበባ ወኪላችን ስዩም ጌቱ የባሌ ሮቤውን አባት አነጋግሮ ተከታዩን ዘገባ አልኩልናል።
ሚያዝያ 2 ቀን 2018 ዓ.ም አርብ ጠዋት አስደንጋጩ ክስተት የተከሰተበት ቦታው ደግሞ የባሌ ሮቤ ዋና ከተማ በሆነችው ሮቤ አሮጌ መናኸሪያ አቅራቢያ አቶ ዋቆ ከድር የተባሉ የ63 ዓመት ዕድሜ አዛውንት ከሮቤ መናኸሪያ ወደ ትውልድ ስፍራቸው ቤተሰቦቻቸውን ለመጠየቅ ወደ አጋርፋ ለመሄድ ወደዚሁ መናኸሪያ እየተጓዙ ነው። ለድፍን 41 ዓመታት አገራቸውን በተማሩበት የጤና ሙያቸው አገልግለው የጡረታ ማስረጃቸውንም እንዳጋጣሚ በእጃቸው ነበር። በዕለቱ ጠዋት አንድ ሰዓት ገደማ የመናኸሪያው ደጃፍ አካባቢ ሲደርሱ ግን ቁም የሚል ቁጣን የተቀላቀለ ድምፅ ከኋላቸው ከመቶ ሜትር ባነሰ ርቀት ይሰማሉ።
በኃይል ጠራኝ ብዝሜንን አልጠራኝ ብቻ ለጤና የድንግሮ ልክ መናኸሪያ እንደገባው ደረሰ እና ሞባይልን አምጣ አለኝ። የሰረከውን ሞባይል አምጣ አለኝ። እኔ ሞባይል የሚሰርቅ ሰው አይደለም፣ አንተ ጋር እናገናኝ። አንድ መኪና አልተሳፈም ነው ወይ አንድ በጃጅ አልተሳፈርም፣ ይጠረጠር ሰው አይደለም። በሕግ አምላክ አልኩት። ከልሽ በሕግ አምላክ በሕግ አምላክ ስም ሰማኝ አልቻለም። በቦክስ አናወጠ ወጣ።
ሌባ ሌባ የምለውን የከሳሹን ጉረምሳ ድምፅ የሰሙት በመናኸሪያው የነበሩ ወጣቶች በሙሉ ይሄኔ ወደ ሰላማዊው መንገደኛ ተሞ ይደበድቡት ያዙ።
ጡረታ ዶክመንት ይዤ ነበር የሚንቀሳቀሰው። ግማሹ ኪስ ይገባል፣ ግማሹ ደግሞ በርሳ ውስጥ ይገባል።
በኪሳቸው የነበረው 4000 ብር መወሰዱን እንኳን ያወቁት በድብደባው በደረሰባቸው ጉዳት ለሕክምና ኪሳቸው ውስጥ ስገቡ ነበር።
ደበደቡ እና ጮኩ። የሚያደርገው ነገር ሲያጣው ያልሲ የመንግስት አካላት እንቀሳቀሳል ብዬ ጮኩ ጮኩ ጮኩ። ማንም ሊደርስልኝ አልቻለም። መጨረሻ ላይ ፊልም ለብሶ የሚንቀሳቀሱ ከሩቁ መጡና ሞባይል ሰረቀኛል። እሺ ከሰረቅ የሚመለከተው ሲያገኝ ያልኩ።
ነገር ግን በዕለቱ የስቅለት በዓል እንደመሆኑ ስራም ስላልነበር በአፋጣኝ ያሹትን ፍትህ ማግኘት ቀላል አልሆንላቸውም። ሆኖም ከኪሳቸው የተወሰደ ብር ባይመለስላቸውም በግፍ የተዘረፉት 2 ስልኮቻቸው ተመልሶላቸው እንዲታከሙ ሆነ። ተጎጂው አቶ ዋቆ በዚህ ክስተት ከሁሉም በላይ ግን ያስከፋኝ ይህ ነው አሉ።
ለግልግል ግንኙነታቸው የለም። እንደዚህ አይነት መጥፎ ኢትዮጵያ ባይነ አይደለም። ሰው እንደዛ ስንመታ ሶስት አመት አዛውንት
እሞታለሁ ብሎ አልሰጉም ነበር። በድብደባ ብዛት
ካሳ ቆርጫለሁ እኮ አሁን እኮ እንደዛ ይጽሁት ማላ ሲያጣ እኮ ነው። 2010 ወጣት ልጅን ማለት ነው ረመዳን ዋቆ የሚባለው የትኞች ግጭት ጊዜ ከዚህ ከሮቤ መኪና ይዞ ሶማሌ ክልል ሲሄድ ልጅን ገለው ከዛም ልጅ ቁስለት አለብኝ። እንደገናም ደግሞ እዛ ልጅ አገዳደሉ በጥይት ሊገሉት አንድ ነበረ፣ ግን ብክር ነሚዳሞ ተንዲቦ የገደሉ ማህሌቱ ጋር ነገር ቀንጆ ምንም የለበትም። ደኔው ልጅ እኔንም የተወለድኩበት ተማርኩበት እንደዛ ነገር ነው ሊያጋጥመኝ ልጅ ይብ ደርሱኛል ብሎ ነው አዘንኮች።
ብዙዎች ተመልክተውት ባዘኑበት ቪዲዮ በኋላ አቶ ዋቆ 2 ነገሮችን አገኙ። አንደኛው በግፍ የደበደባቸውና ያስደበደባቸው ግለሰብ በሕግ ቁጥጥር ስር መዋሉ፣ ሌላው ደግሞ በተደረገው አስከፊ ነገር ያዘኑ በርካቶች ድጋፍ አደረጉላቸው። ይህን በተመለከተ ግን የአቶ ዋቆ ሀሳብ ይህ ነው።
ድጋፉ አንድ ነገር ሆኖ በሰላም ወጥቼ በሰላም መግባት መጠበቅ አለበት። ይህ አሁን አጋጣሚ ወጥቶ እንዲ ጨለም አድርጎ ስንት ያስለቅሱ አሉ ቤቱ ቁጥራችን።
አቶ ዋቆ ከድር በባሌ ዞን አጋርፋ ወረዳ ተወልደው በዚያው በአካባቢያቸውና በጎባ ከተማ ተምረው በተማሩበት የጤና ሙያቸው በጎባ፣ በቄለም ወለጋ፣ በግንኢርና በራይቱ ወረዳ ለ41 ዓመታት ህዝባቸውን ማገልገላቸውንም አስረድተዋል። የሮቤ ከተማ ፖሊስ አቶ ዋቆን እንደዛ በአደባባይ ያስደበደበውን ግለሰብና ግብረ አበሮቹን በቁጥጥር ስር አውሎ ምርመራ እያጣራባቸው መሆኑን አስታውቋል። ለዶቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
አድማጮች፣ የምሽቱን የዜና መጽሔታችንን እዚህ ላይ አጠናቀቅን።